ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራናለች።
ሰላም እንደምናመሻችሁ።
በቀዳሚው ዘገባ ከግንቦት ሰባት ጋር በመተባበር የሽብር ወንጀል ክስ ቀርቦበት ጉዳዩን በመከታተል ላይ የሚገኘው አቶ አስቻለው ደሴ በድብደባው የተጎዳውን የዘር ፍሬ እንዳይታከም እክል እንደገጠመው በዛሬው ዕለት ለፍርድ ቤት ማመልከቱ ተሰምቷል።
በጣም ብዙ ሕዝብ ነበረ፣ ተመልካችም ነበረ፣ እስረኞችም በጣም ብዙ ነበሩ። አዳራሽ ሞልቶ ነበር። እንዲናገርም አልተፈቀደለትም ነበር። እሱም ብሎ ነው በቃ ልብሱን አውልቆ ያሳየ። እንኳን በግሌ መክሬው ነበረ፣ ምናልባት ከሞራሉ ከምናምን ጋር ብዬ በፍጹም ምን አይነት ሞራል ያለኝና ነው ይህን የሚከለክለኝ ያለኝ ወይም ተቃወመ። ሞራሌማ ሞቷል ኦልሬዲ፣ ሞራል የለኝም አለና አውለቅ አሳየ።
ጠበቃው አቶ አለልኝ ምረቱ የተናገሩት ነው። ዝርዝሩን ይዘናል።
የዛሬ ጋቢና እንግዳ ሀና ኃይሉ ትባላለች።
በሐዋሳ ዩኒቨርሲቲ የተማሪዎች የምክር ቢሮ ጋር በመሆን ለአካል ጉዳተኞች ሴት ተማሪዎች የምክር አገልግሎት በመስጠትና በትምህርታቸው ውጤታማ እንዲሆኑ በማበረታታት ትታወቃለች።
እንደ ትልቅ ፍሪደም ቆጥረውት እንደ መለቀቅም ቆጥረውት በጣም ብዙ አልባሌ ቦታዎች ለሚያሳልፉ ብዙ መጥፎ ነገሮችን በሕይወታቸው ውስጥ እያደረጉ ያሉ ልጆች አሉ።
አፍሪካውያን ሙዚቀኞች፣ የቴክኖሎጂ ሰዎችና የንግድ ስራ ፈጣሪዎችን በዩናይትድ ስቴትስ ቴክሳስ ግዛት ያሰባሰበ ፌስቲቫልም ተካቷል። ከአፍሪካ መጥተን እዚህ ሌሎች አፍሪካውያንን በማግኘታችን ተበረታተናል። በአፍሪካ እየኖርን እንደዚህ መገናኛ መድረኮች አልነበሩም። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዩናይትድ ስቴትስ ውስጥ በብዙ ሺህ የሚቆጠሩ ተማሪዎች የሀገሪቱ ምክር ቤት መሳሪያ ላይ ቁጥጥር ለማድረግ የሚያስችል ውሳኔ አለመውሰዱን በመቃወምና በአንድ የፍሎሪዳ ትምህርት ቤት ላይ የተገደሉትን ተማሪዎች ለማሰብ ከትምህርት ቤቶቻቸው ወጥተው ወደ አደባባይ ትዕይንት አድርገዋል። ተማሪዎቹ ለተቃውሞ ለ17 ደቂቃ ያህል የዘለቀ ሲሆን የወጡት በፍሎሪዳ የተገደሉትን 14 ተማሪዎችና 3 ጎልማሶችን ለእያንዳንዳቸው ለአንድ ደቂቃ ያህል አስበዋቸዋል። አንድ የ19 ዓመት ዕድሜ ወጣት ከአንድ ወር በፊት ማጀሪ ስቶትንማን በተባለው የሁለተኛ ደረጃ ትምህርት ቤት ተኩስ ከፍቶ እንደፈጃቸው የሚታወስ ነው።
በዓለም የታወቁት የፊዚክስ ሊቅ ስቲቭ ሃውኪንግ በ76 ዓመት ዕድሜያቸው ዛሬ አርፈዋል። ዓለም ከተጀመረበት ጊዜ አንስቶ ጨረርም ሆነ ሌላ ነገር ሾልኮ ሊወጣ የማይችልበት መስክ ውስብስብነት ድረስ የሚሄድ የጠፈር ጥናትና ምርምር አድርገዋል።
የዩናይትድ ስቴትስ የሕግ መምሪያ ምክር ቤት የስለላ ጉዳይ ኮሚቴ አባላት ሩሲያ አምና በተካሄደው የአሜሪካ ምርጫ ላይ ጣልቃ ስለ መግባቷ ጉዳይ በሚደረገው ምርመራ እንደሚቀጥሉ ዛሬ አስታውቀዋል። ሪፐብሊካውያኑ የኮሚቴው አባላት የምርመራው ስራ አብቅቷል ሲሉ ትናንት መናገራቸው ይታወሳል። ዴሞክራቶቹም ሁኔታው መቀጠል አለበት ስለሚሉት ምርመራ አካሄድ ባለ 22 ገጽ ዘገባ አቅርበዋል። ገና መጠየቅ ያለባቸው የዋይት ሀውስ ቤተ መንግስት ባለስልጣኖችና የስለላው ኮሚቴ አባላት እንዳሉም አዳም ሼፍስ አስገንዝበዋል። በስተ መጨረሻም ብሪታንያ በሩሲያ ላይ 23 ሩሲያውያን ዲፕሎማቶች መባረርን ያቀፈ የምላሽ እርምጃ መውሰዷን አስታውቃለች። የሶቪየት ህብረት ዘመን የነበረ ለምት የሚዳርግ የነርቭ ኤጀንት የቀድሞ የሩሲያ ሰላይ ሰርጌይ ስክፓትል እና ልጃቸው ዩሊያን ለመመረዝ እንዴት በብሪታንያዋ ሳልስበሪ ከተማ ሊደርስ ቻለ የሚለው ጥያቄ ሩሲያ ምላሽ ባለመስጠቷ ነው እርምጃው የተወሰደው። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ስለ ሁኔታው የገለጹት በታችኛው የብሪታንያ ምክር ቤት ባደረጉት ንግግር ነው። መንግስታቸው ከጠላታዊ ተግባር ለመከላከል የሚያስችል ህግ እንደሚያረቅና አዲስ ጸረ ስለላ እርምጃ እንደሚወስድም ጨምረው ጠቁመዋል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ጋቢና ቪኦኤ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዝግጅታችን ነው የምናመራው። በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከግንቦት ሰባት ጋር በመተባበር የሽብር ወንጀል ክስ ቀርቦበት ጉዳዩን በመከታተል ላይ የሚገኙ አቶ አስቻለው ደሴ በድብደባ የተጎዳውን የዘር ፍሬ እንዳይታከም እክል እንደገጠመው በዛሬው ዕለት ለፍርድ ቤት ማመልከቱ ተሰማ። ጠበቃው አቶ አለልኝ ምህረቱ የዛሬው የችሎት ሁኔታ ለአሜሪካ ድምጽ እንደተናገሩት ከዚህ ቀደም ተከሳሹ የተጎዳውን አካሉን ለፍርድ ቤቱ ገልጦ በማሳየቱ እና በዓለም አቀፍ ቀይ መስቀል በመጎብኘቱ ክትትል ተጀምሮለት እንደነበር መናገሩን ገልጸው፣ ነገር ግን በሂደት ለተገኘው ቅዱስ ጳውሎስ ሆስፒታል የቀዶ ጥገና ቀጠሮ ሳይወስድ እንደቀረ ተናግረዋል ብለዋል። ጽዮን ግርማ ጠበቃውን አቶ አለልኝ ምህረቱን አነጋግራ ተከታዩን ዘግባለች።
ጠበቃው አቶ አለልኝ ምህረቱ ለአሜሪካ ድምጽ ራዲዮ ስለ ደንበኛቸው ሲናገሩ አቶ አስቻለው ደሴ በሃያዎቹ ቤት ውስጥ የሚገኝ ወጣት ሲሆን በሐምሌ ወር 2009 ዓ.ም በሽብር ወንጀል የተከሰሰው ከሌሎች 3 ተጠርጣሪዎች ጋራ ነው። ጉዳዩም በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት እየታየና ምስክር ለመስማት በቀጠሮ ላይ ነበር። ነገር ግን አቶ አስቻለው ከተከሰሰ ጊዜ ጀምሮ ለፍርድ ቤት አቤቱታ በማቅረብ ላይ ይገኛል ብለዋል።
ፖሊስ ወንጀል ምርመራ ቢሮ ደረሱብኝ የሚላቸው ጉዳቶች አሉ፣ በየጊዜው ለችሎት ያቀርብ ነበር። በተለይ በአንድ ወቅት ልብሱን አውልቆ እስከ ማሳየት ደርሶ ነበር። በዛ ምክንያት የተጎዳ አካል አለው። የዘር ፍሬው አንዱ ጥቅሞች እንደሆነና በቅዶች ገና መውጣት እንዳለበት ለዛ በቂ ሕክምና ሊያገኝ አልቻለም ነበር። የዓለም ቀይ መስቀል ማህበር ሄደው አይተውታል። ከዛ በኋላ ሕክምና እንዲያገኝ ተደርጎ ክሊንቶ አጠቃላይ ሆስፒታል ይባላል ማረሚያ ቤቱ ታራኞች የሚመረምር ወይም የሚያክም ከዛ ተመርምሮ ሪፈር ተባለ። ከአቅማችን በላይ ነው ብለው ሪፈር ያደረጉት ወደ ቅዱስ ጳውሎስ ሆስፒታል ተላከ። የቅዱስ ጳውሎስ ሆስፒታል ደግሞ በተደጋጋሚ ምርመራ ካደረገ በኋላ ለየካቲት 27 ቀን 2010 ዓ.ም ለቀዶ ጥገና ቀጠሮ እንደያዘው ነግሮኝ ነበረ።
አቶ አስቻለው ከዚህ ቀደም በነበረ ቀጠሮ ፍርድ ቤቱ ጉዳቴን ሊያይልኝ ይገባል በሚል የለበሰውን ልብስ በማውለቅ የተጎዳውን አካሉን ለችሎት ባሳየበት ጊዜ በአዳራሽ ውስጥ የነበሩት ሰዎች በሙሉ ሐዘን ተሰምቷቸው እንደነበር አቶ አለልኝ ተናግረዋል።
በጣም ሰው ስሜት ነበር ገልጦ ሲያሳይ። ለመከልከልም አስቦ ነበር፣ ነገር ግን እሱ ክልከላውን አልተቀበለም። በተለይ በዛን ቀን ያው ምልሽ ጥሩ እንትን አልነበረም። በጣም ብዙ ህዝብ ነበረ፣ ተመልካችም ነበረ፣ እስረኞችም በጣም ብዙ ነበሩ። አዳራሽ ሞልቶ ነበር። እንዲናገርም አልተፈቀደለትም ነበር። እሱም ብሎ ነው በቃ ልብሱን አውልቆ ያሳየው። እንኳን በግሌ መክሬው ነበረ ምናልባት ከሞራል ከምናምን ጋር ብዬ በፍጹም ምን አይነት ሞራል ያለኝና ነው ይህን የምትከለክለኝ ያለኝ። ይህንም ተቃወመ። ሞራሌማ ሞቷል ኦልሬዲ፣ ሞራል የለኝም አለና ወለቀ አሳየ።
የዛሬው ቀጠሮም መደበኛ እንዳልነበር የተናገሩት አቶ አለልኝ አንደኛ በዋናው የቀዶ ጥገና ቀጠሮ ዕለት ወደ ሆስፒታል እንዳልተወሰደና ሁለተኛ ደግሞ ቂሊንጦ ማረሚያ ቤት ዞን 4 በሚባል ቦታ ጨለማ ቤት ውስጥ በመታሰሩ ከዛ እንዲወጣ ማመልከቻ በማቅረቡ ነው ብለዋል።
ለቀዶ ጥገና ሕክምና በተቀጠረበት ቀን ማረሚያ ቤቱ አልወሰደውም፣ በቅዱስ ጳውሎስ ሆስፒታል ማለት ነው። ባለመሄድ ምክንያት የታሰበለት ቀዶ ጥገና አልተደረገለትም። እሱ እንግዲህ እንደሚለው በድብደባ ምክንያት ደረሰብኝ የሚለው የዘር ፍሬው ላይ ከፍተኛ ችግር ስላለ ቀዶ ጥገና ካልወጣ በስተቀር ወደ ሌላ ሊለወጥ ይችላል ብሎ የቅዱስ ጳውሎስ ሆስፒታል ሐኪሞች ለቀዶ ጥገና እንደ ቀጠሮ አስደት እንደመለሱም፣ ነገር ግን በቀጠሮው ማረሚያ ቤት ሊወስደው ስላልቻለ እንደገና ለሌላ ረጅም ቀጠሮ ተላልፎብኛል በሚል ነው ዛሬ ብቻ ያቀረበው። እኔ እንዳናገርኩት ሐኪሞቹ ያሉት በቀዶ ጥገና ካልወጣ በስተቀር አይንኬሽን ያደገ ሄዶ ወደ ሌላ ሊለወጥ እንደሚችል እንደነገሩት ነው የነገረኝ። ገና
ቅዱስ ጳውሎስ ሆስፒታል የቀዶ ጥገና ለማድረግ ረዘም ያለ ቀጠሮ እንደሚያስፈልግ፣ ይህንን ቀጠሮ ለማግኘትም የተለያዩ ምርመራዎችን ሲያደርግ እንደነበር አቶ አስቻለው ለችሎት አመልክቷል ብለዋል። የቀዶ ጥገናውን ለማድረግም ለየካቲት 27 2010 ዓ.ም ቀጠሮ ተሰጥቶት የነበረ ሲሆን የቂሊንጦ ማረሚያ ቤት ኃላፊዎች ግን 2 ቀን አሳልፈው የካቲት 29 2010 ዓ.ም እንደወሰዱት ተናግሯል። በዚህ ዕለት ግን ሐኪም ባለመኖሩ በነርሱ አማካኝነት ለግንቦት 17 ሌላ ተለዋጭ ቀጠሮ እንደተሰጠውና እንደተራዘመበት አመልክቷል። ፍርድ ቤቱም ይህንን ሁኔታ ተመልክቶ ሆስፒታሉ ቀጠሮውን እንዲያሳጥርለት ሁኔታውን ለማስረዳት እንዲችል እስር ቤቱ ወደ ሆስፒታል እንዲወስደው እንዲታዘዝለት አቤት ማለቱን ጠበቃው ተናግረዋል። ፍርድ ቤቱም አቤቱታውን በጽሑፍ እንዲያቀርቡ ትዕዛዝ ሰጥቶ ተለዋጭ ቀጠሮ ሰጥቶናል ብለዋል። ከጨለባ ቤት እንዲወጣ ላቀረበው አቤቱታም አቃቤ ሕግ የሰጠው ምላሽ ተመርምሮ ለብይን ለአርብ መጋቢት 7 2010 ዓ.ም ተለዋጭ ቀጠሮ መስጠቱ ታውቋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔር እና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ሰከለ አሜሪካ ራ ጋቢና
በ1431 መካከለኛ ሞገድ የጋቢና ጉዟችን ይቀጥላል። የምሽቱ የጋቢና እንግዳ ሀና ኃይሉ ትባላለች። በሐዋሳ ዩኒቨርሲቲ የተማሪዎች የምክር ቢሮ ጋር በመሆን ለአካል ጉዳተኛ ሴት ተማሪዎች የምክር አገልግሎት በመስጠትና በትምህርታቸው ውጤታማ እንዲሆኑ በማበረታታት ትታወቃለች።
በጣም በተለይ ፍረሽ ተማሪዎች ወደ ግቢ ሲገቡ የአቀባበል ፕሮግራም ነበረ፣ እንቀበላቸው ነበር። እጅግ በጣም ይሰማቸዋል፣ ዲፕረስድ ይሆናሉ፣ በጣም ይጨነቃሉ። እዚህ አካባቢ ላይ ተገንጥሎ መምጣቱ ብዙ ነገር ይፈጥርባቸዋል። በጣም ይታመማሉ፣ አብዛኞቹ ማለት ነው። ታመው ሆስፒታል ውስጥ የምናስገባበት ጊዜ አለ እነሱን። ከዛ በተጨማሪ ደግሞ ሁለት አይነት እይታ አለኝ እኔ ወደ ዩኒቨርሲቲ፣ በተለይ ሴቶች ወደ ዩኒቨርሲቲ መግባት ላይ ማለት ነው። የመጀመሪያው ነገር ጥሩ የሚባል ነገር ሲሆን ከቤተሰብ ተገንጥሎ እዚህ መምጣታቸውን አላማቸውንና ህይወቴ ነው ብሎ የሚያስቡበት ነገር ላይ ብቻ አተኩረው ትምህርታቸው ላይ፣ ሃይማኖት ላይ፣ በሌላም መልኩ መጽሐፍ ማንበብ ላይ በጣም የሚያተኩሩ ልጆች አሉ። ዶርም ብቻ የሚሉ አይነት ልጆች ትምህርታቸውን በደንብ በአግባቡ የሚከታተሉ ልጆች አሉ። ሌላ ደግሞ በሌላ መልኩ ከቤተሰባቸው ተገንጥለው መውጣታቸው እንደ ትልቅ ፍሪደም ቆጥረውት እንደ መለቀቅም ቆጥረውት በጣም ብዙ አልባሌ ቦታዎች ለሚያሳልፉ ብዙ መጥፎ ነገሮችን በህይወታቸው ውስጥ እያደረጉ ያሉ ልጆች አሉ። እርግዝና ይፈጠራል። ከዛ ውጪ በጣም መጥፎ ነሱስ አለ። በጣም ብዙ ነገሮች አሉ እና እሱ ላይ እንሰራለን። ብር እስከ ማጣት ድረስ ይደርሳሉ። ከዛ በኋላ በጣም ዲፕሊ መጥፎ ነገር ውስጥ ይገባሉ። በተለይ ከአዋሳ ከተማ ውስጥ አንዳንድ ነገሮች አሉ፣ በጣም ከባድ የሚባሉ ነገሮች። ተማሪዎች ይሸጣሉ ይባላል። ከዛ ውጪ ደግሞ ባለሀብት የሆኑ ሰዎች ይሸጣሉ ስልሽ፣ በገንዘብ ተማሪ መርጠው ፎቶ አልበም አይተው በዛ በዛ መልኩ ተማሪዎች ትልልቅ ለሆኑ ሰዎች፣ ለሽማግሌዎች፣ እነሱ አብረዋቸው ያድራሉ፣ ብር ያገኛሉ። በዛ በዛ መልኩ ብዙ ገጠመኝ አለኝ በዚህ እና ብዙ አይነት እይታ ነው ያለው። ብቻ ግን ሁለቱ ወይ በጣም መጥፎ የሆነ ህይወት ይኖራሉ ወይም ደግሞ ጥሩ የሚባል ነገር ራሳቸውን ገዝተው የሚኖሩ ሴቶች አሉ።
መንገዳቸውን የሳቱ ከትምህርት ገበታቸው ተለይተው በሌላ ሱሶች ውስጥ የተዘፈቁ ወጣቶችን በተለይ ሴቶችን እንዴት አድርጋችሁ ነው ወደ ትምህርት ገበታቸው እንዲመለሱ የምትረዷቸው?
የሜን ካምፓስ ሐዋሳ ዩኒቨርሲቲ ላይ በደንብ ይሰራል። የእኛ ግን አዋዳ ካምፓስ ነው፣ ለብቻ ነው ያለው። ብዙ ትኩረት ሰጥቶት እዚህ ነገር ላይ ሲሰራ አላየሁም ምክር አገልግሎት እና ከዛ ያለፈ ነገር ማለት ነው። ነገር ግን ካውንስለር አለችን፣ ካውንስል የምታደርገን አለች። ከዛ ውጪ ደግሞ ትምህርት ቤቱም ቤተሰቦችን በማናገር ለተማሪዎች አገልግሎት ላይ የሚሰራው አስተዳደር የተለያዩ ነገሮችን ለማድረግ ይሞክራሉ። ያን ያህል ፎከስ ባይሰጠውም ማለት ነው። ከዛ ውጪ ግን እንደ ጣሊካ ያሉ ግብረሰናይ ድርጅቶች ጥቃት እንዳይደርስባቸው ጥቃት ከደረሰባቸው በኋላ እርግዝና ላይ እና ሌሎች ነገሮች ላይ የሚፈጠሩትን ነገር ለመቀነስ ድጋፍ ያደርግላቸዋል። ካውንስሊንጉን የምንሰራው በተለይ ደግሞ ትሬኒንግ በመስጠት ነው። ብዙ ጊዜ ቅድመ ጥንቃቄ ላይ ነው እኔ በተለይ የምሰራው። ራስን ማወቅ፣ ራስን ስለመግዛት ብቻ የህይወት ክህሎት ላይ ያሉትን ብዙ እይታዎች የሚያዩበትን መንገድ ለማስተካከል ስልጠናዎችን እናዘጋጃለሁ። በዚህ መልኩ ነው ልንረዳቸው የምንሞክረው።
በአዋዳ ዩኒቨርሲቲ ሴት ተማሪዎች ላይ የሚደርስ የጾታ ጥቃት ካለ እስቲ አብራሪልኝ።
በተማሪዎች ዙሪያ ያን ያህል የከፋ የሰማሁት ነገር የለም እስካሁን ድረስ። ግን በማህበረሰቡ ላይ ባሉ ሴቶች ላይ በጣም ብዙ ነገሮች አሉ። በጣም ብዙ ከባድ ነገሮች እንሰማለሁ፣ የማውቃቸውም ነገሮች አሉ። ትምህርት ቤት ላይ ግን ብዙ ጥቃት የሚባል ነገር አይፈጸምም፣ በገዛ ፈቃዳቸው የገቡበት ህይወት ካልሆነ በስተቀር። ወዲያው የሚፈቱ ችግሮች ላይ ነው እኔ ብዙ ጊዜ የሰራሁት። እኩዮቼ ስለሚሆኑ አብዛኛውን ጊዜ ወይም የኔ ከኔ በታች ያሉ ልጆች ናቸው የሚሆኑት። አቅማቸውን ባሉበት ቦታ የሚያጠነክሩበት እንዲሁም ያላቸውን ክህሎት የሚያወጡበትን መንገድ ነው እኔ ትፈልግ የነበረው። ለምሳሌ የመጽሐፍ ክህሎት፣ ግጥም የመጽሐፍ ምናምን ክህሎት ያላቸው ልጆች እንዲጽፉ በማድረግ መሳተፍ መንቀሳቀስ ቢዚ መሆን የሚፈልጉ ልጆች ካሉ ቮለንተሪንግ ላይ እንዲሰሩ በጣም አንደኛው እስከ ዛሬ ድረስ ለረጅም ጊዜ ሲሰራ የነበረው ነገር ከ16 እና ከ17 ዓመት ጀምሮ ኢትዮጵያዊነትን መስበክ በጣም ነው የሚያስደስተኝ እና ፌስቡክ ላይ ሶሻል ሚዲያ ፎር ሂውማን ዴቨሎፕመንት የሚል ሀሳብ አንስቼ እዛ ላይ ስለ ኢትዮጵያዊነት ዘረኝነትን ስለ ማስወገድ ከህሊናችን ውስጥ ሴቶችን ስለማጠንከር ብቻ ፖዚቲቭ ስለምላቸው አይዲያዎች በህይወቴ ስለገጠሙኝ ነገሮች በደንብ አድርጌ እዛ ላይ ጽፋለሁ። ግጥሞችንና የተለያዩ አጫጭር ልቦለዶችን እየጻፍኩ ግን የሰዎችን አስተሳሰብ ሊለውጥ ይችላል ብዬ ማሰባቸውን ነገሮች ላይ ነው የምሰራው። ከዛ ውጪ ሌላ ወደፊትም መስራት የምፈልገው እንደዚህ አይዲያዎችን ሰዎች ትክክለኛ መልካም የሚባለውን አስተሳሰብ እንዲኖራቸው ነው ለማድረግ የማስበው። በተለይ ደግሞ ጸሐፊ ብሆን ደስ ይለኛል። የተለያዩ ነገሮችን ለመስራት ሞክሬ ነበር። ብዙዎቹ ተሳክተውልኛል፣ ግማሽም ያልተሳካ ነገር አለኝ። ብቻ ሴት ልጅ ስለሆንኩ ብቻ እንደማልወድቅ አውቃለሁ። ሴትነት የመውደቂያ ምልክት አይደለም፣ ያለመቻል ምልክትም አይደለም። ያን ያህል በሁለት እግራችን ለመቆም ግዴታ ሰው ሊደግፈን ይገባል ብዬ አላስብም። በሚመጡብን ቻሌንጆች ታግለንና የተሻለ ሰው ለመሆን እየሞከርን ከውድቀታችን እየተማርን በሁለት እግራችን መቆም እንደምንችል በደንብ አድርጌ አምናለሁ። ስለዚህ እንግዲህ ወደፊት በተለይ ከኢትዮጵያዊነት ጋር በተለይ ደግሞ ከኢትዮጵያ ውስጥ ካሉ ሰዎች ከአስተሳሰባቸው ጋር የሚሰሩ ስራዎች ላይ ቢሰራ እጅግ በጣም ደስ ይለኛል። ስላቀረብሽኝ በጣም ነው የማመሰግነው።
እሺ ሀና፣ በጣም ነው የማመሰግነው።
በዩናይትድ ስቴትስ ደቡባዊ የቴክሳስ ግዛት በመካሄድ ላይ ያለው ሳውት ባይ ሳውት ዌስት የሙዚቃና የቴክኖሎጂ ፌስቲቫል ከዓለም ዙሪያ ሀሳብ የሚለዋወጡ ሰዎችንም አሰባስቧል። በዚህ ዓመቱ ፌስቲቫል አፍሪካ የራሷን ድርሻ ይዛ የአፍሪካ ቤት አፍሪካ ሀውስ አዳዲስ ሀሳቦች የሚንሸራሸሩበት እርስ በርስ የሚተዋወቁበት አጋጣሚ ፈጥሯል ትለናለች ዘጋቢያችን ኤሊዛቤት ሊ። አፍሪካውያን ሙዚቀኞች፣ አፍሪካውያን የአዲስ ሀሳብና የፈጠራ ስራ አፍላቂዎች በዚያ ተሰባስበዋል። እንዚህ ጫማን ይዞ ከኢትዮጵያ የመጣው አዛሪያ መንግስቱ ነው።
በእጅ የተሰራ ከፍተኛ ጥራት ያለው የቆዳ ጫማ ነው።
እንዚህ ጫማ በአዲስ አበባ በአንዲት ትንሽ ጋራዥ መሰል ስፍራ መሰራት የጀመረ ሲሆን ስራውን ለማስፋፋት የስራ አጋሮች መዋለ ንዋይ ለመሳብ የሚሰራ ድርጅት ነው። በኦስትን ቴክሳስ አፍሪካ ቤት ከተሰባሰቡት ድርጅቶች ሌላኛው ዋዚ ቪዥን ነው። ከዩጋንዳ የመጣችው ብሬንዳ ካትስዌ ሲርጂ ፌስቲቫሉ ጥቅም አለው ትላለች።
ከአፍሪካ መጥተን እዚህ ሌሎች አፍሪካውያንን በማግኘታችን ተበረታተናል። በአፍሪካ እየኖርን እንደዚህ መገናኛ መድረኮች አልነበሩም። ስለዚህ በአስተሳሰብ የሚመስሉና ፍጹም የተለዩ ስራዎችን ይዘው የመጡ ሰዎች ጋር አገናኝቶናል።
ዋዚ ቪዥን 80% የሚሆነውን ምርቱን የሚጠቀመው እንደገና በጥቅም ላይ የዋሉ ቁሳቁሶችን ስለሆነ የገበያው ዋጋ አነስተኛ ነው ትላለች ብሬንዳ።
በዚህ ሀገር ሰዎች ምርታችንን በሱቆቻቸው እንዲሸጡልን እንፈልጋለን። በድረገጽ ገበያ የተሰማሩ ኩባንያዎችም አሰራሩን እንዲያሳዩን እንፈልጋለን። በጣም በርካታ የሚጠቅሙን ሰዎች አግኝተናል፣ መረጃም ተለዋውጠናል።
ከቴክሳስ ከኦስትን ቴክሳስ ባልደረባችን ትግስት ገሜ መስመር ላይ አለች። ይህንን ሳውት ባይ ሳውት ዌስት ከተለያዩ የሙዚቃና የቴክኖሎጂ እንደዚሁም ሀሳብ የሚለዋወጡ ሰዎች ከተሰባሰቡበት ፌስቲቫል። ትግስት እንደምን አመሸሽ?
እንደምን ሄኖክ?
እንግዲህ በጣም ብዙ ሀሳቦች የሚፈልቁበት ስራ የያዙ ሰዎች የሚመጡበት ነው እና እስኪ ስለ አፍሪካ ቤት ጥቂት በይንና በዛ አዳዲስ የፈጠራ ሀሳቦች እንደዚሁም የንግድ ስራዎችን ይዘው የመጡ በርካታ ሰዎችን ተዋውቀሻል፣ በተለይ ወጣቶችን።
አፍሪካ ቤት እንግዲህ የተከናወነው በባለፈው ቅዳሜና እሁድ ነው። ይሄ በአህጉር ደረጃ ሀውስ የሚባለው ወይም ደግሞ ቤት ብለው የሚሉት ትራዲሽን ነው፣ ባህል ነው። ለምሳሌ የሜክሲኮ ቤት፣ የብራዚል ቤት እየተባለ የሌሎችም ሀገሮች አለ። የአፍሪካ ቤት ዘንድሮ ለመጀመሪያ ጊዜ ነው የተካሄደው። እዛ ላይ ከብዙ አፍሪካ ሀገራት የተውጣጡ ወጣቶች በተለይ ደግሞ በፊት እዚህ ዩናይትድ ስቴትስ እና የተለያዩ አውሮፓ ሀገራት ይኖሩ የነበሩ እዚህ ተምረው ልምድ ቀስመው ወደ ሀገራቸው ተመልሰው በጣም ትልልቅ ስራ እየሰሩ ያሉ በቴክኖሎጂው ዘርፍ ስራ በመፍጠር ዘርፍ የሚሳተፉ ሰዎች ናቸው የተገኙበት። እዛ ላይ የነበሩትን እነዚህን ወጣቶች ትናንት ለማግኘት እድል አግኝቼ ነበር። እንግዲህ ሀሳባቸው በጠቅላላ በመጀመሩ ደስተኛ ናቸው። ፌስቲቫሉ ላይ ሲገኙ ለመጀመሪያቸው ነው። የመመለስ ጉጉት አላቸው። ጓደኞቻቸውን ወይ ደግሞ ተመሳሳይ ስራ የሚሰሩ ሰዎችን ጨምረው በዝተው ለመምጣት ያስባሉ። ምክንያቱም ይሄ ቦታ ለእነሱ ከሁሉም በላይ ሀሳብ የሚለዋወጡበት ለስራቸው ስራቸውን የሚመሳሰል የሚሰሩ ሰዎች ከሌላም ሌሎች አፍሪካ ላይ መስራት የሚፈልጉ ኢንቨስተሮችን፣ የቴክኖሎጂ ሰዎችን የሚተዋወቁበት ቦታ ነው እና በጣም ተነሳስተዋል። ለስራቸውም ኃይል የሆናቸው ነው የሚመስለው።
እንግዲህ ከኢትዮጵያ የመጡም አሉ። ያገኘሻቸው ስራቸውን የገለጹልሽ ስንት ናቸው? እንዚህ ጫማን ይዞ ከአዲስ አበባ በአንድ ትንሽ ጋራዥ ስራ የጀመረ ወጣትንም እንደዚሁ በዘገባው አስቀድመን አቅርበነዋል። እና ምን አይነት ሀሳቦችን ምን አይነት ስራዎችን ይዘው ነው የመጡት? እንደው በተለይ አንቺ ሀሳብ ያጫሩብሽ ኢትዮጵያውያኑ ካሉ ከአፍሪካም በጣም በርካታ ሴቶችም አሉበት።
ኢትዮጵያውያን ግን ደግሞ እዚህ የሚኖሩ ትምህርት ላይ ያሉ በተለያዩ ስራዎች ኢቨን ፎሪን ፖሊሲ የውጭ ግንኙነት የሚሰሩ ሰዎችን አግኝቼ ነበር። ኢትዮጵያውያን ለእነሱም የመጀመሪያቸው ነው የመጡት ሁኔታውን ለማየት። በተለይ ደግሞ ወደ አፍሪካ ተመልሰው የሚያውቁትን ያገኙትን እውቀት እዚህ ተጠቅመው ለአፍሪካ መስራት የሚፈልጉ ግን መንገዱ እንዴት ነው ብለው ከአፍሪካ ከመጡት የቴክኖሎጂ ሰዎች እና የስራ ፈጣሪዎች ጋር ለመገናኘት ነው የመጡት እና ሁሉም በተለይ በመንግስት በኩል ወይ ደግሞ እዛ ሀገር ያለውን እንቅፋት የሚባለውን እንዴት ነው የምንጋፈጠው የሚለውን ጥያቄ ነው ያነሱት። እንግዲህ ብዙ በተለይ ሴቶች ከናይጄሪያ ከጋና የመጡ ሴቶች ነበሩ እና እነሱ ነበሩ ልምዳቸውን ሲያካፍሉ የነበሩት ለዳያስፖራው። በተለይ ያለውን እንቅፋት ብቻ ማሰብ አያስፈልግም። አመት ሊወስድ ይችላል፣ ሁለት አመት ሊወስድ ይችላል፣ ግን ያንን እንቅፋት ለማስወገድ ነው እዛም የምንሄደው እ የተመቻቸ ነገር ላይ አይደለም የሚለውን ነው በብዛት አተኩረው ሲያስረዱ የነበሩት።
በጣም ነው የምናመሰግነው ከኦስትን ቴክሳስ ባልደረባችን ትዕግስት ገሜ ለሰጠሽ ማብራሪያ አመሰግናለሁ። ትዕግስት መልካም ሳምንት።
መልካም ቀን። አመሰግናለሁ ሄኖክ።
Half days a weirdo. Father, the higher loss. I'm from the yacht yellow.
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ወደ መጨረሻው ዘገባችን ይሆናል የምናልፈው። በዓለማችን ታዋቂ የሆነው የፊዚክስና የህዋ ተመራማሪ ስቲቨን ሆኪን በ76 ዓመቱ አርፏል። ተከታዩን ዘገባ መስታወት አረጋው ይዛለች።
ከህዋ አፈጣጠር ጀምሮ የመሬት ስበትና የጨረር ኃይል ከፍተኛ ተጽዕኖ የሚያሳድሩበት ማንኛውም ቁስ ከዚያ ተጽዕኖ ማምለጥ የማይችልበት በህዋ ላይ የሚገኝ ብላክ ሆልስ በመባል በሳይንስ የሚታወቅ ስፍራ ጥናት በማድረግ ላይ ነው ብዙውን ህይወቱን ያሳለፈ ነው። የቤተሰቡ ቃል አቀባይ እንዳለው ካምብሪጅ በሚገኘው መኖሪያ ቤቱ ነው ህይወቱ ያለፈው። በካምብሪጅ ዩኒቨርሲቲ ለአስርተ ዓመታትም አገልግሏል። የሶስት ልጆች አባት የሆነው ሆኪንግ የ21 ዓመት ወጣት ሳለ ነው የሰውነት ነርቭ ሴሎችን በሚያጠቃ አሚዮትሮፊክ ላተራል ስክሌሮሲስ በተባለ በሽታ በመያዙና በየጊዜው ህመሙ እየበረታበት በመምጣቱ ምክንያት መራመድ አይችልም ነበር። በኮምፒውተር በታገዘ ድምጽ ነበር ከሰዎች ጋር መግባባትም የሚችለው። በህክምና ይረዱት የነበሩት ባለሙያዎች ለጥቂት አመታት እንደሚኖር ሲያሳውቁት ህመሙን ከማስተማም ይልቁኑ የዓለማችን ጠበብት አልበርት አንስታይን የደረሰበትን ጥናት ለማሳደግ ጥረት በማድረግ ነበር ጊዜውን የሚያሳልፈው። Hawking እንደ አውሮፓውያን አቆጣጠር በ1988 ዓመተ ምህረት A Brief History of Time የተሰኘውን መጽሐፉን አስ ከፍተኛ ዕውቅናን አስገኝቶለታል። ከጥናቶቹ ዋነኛ የሆነው የመሬት ስበትና የጨረር ኃይል ከፍተኛ ተጽዕኖ የሚያሳድሩበት ማንኛውም ቁስ ከዚያ ተጽዕኖ ማምለጥ የማይችልበት በውሃ ላይ የሚገኝ ብላክ ሆልስ በመባል በሳይንስ የሚታወቀው ስፍራን በተመለከተ ትንሽ ጨረር በመሬት ስበት እንዴት ከነበረበት መንቀሳቀስ እንደሚችል የደረሰበት ጥናት የሆኪንግ ጨረር የሚል ስያሜ ማሰጥቶታል። ሆኪንግ ወደ ህዋ መጓዝ መቻላችን ሰው መሆናችንን በራሱ እንድናስብ ያደርገናል፣ ምክንያቱም በርካታ ሀገሮች ስለሚሳተፉበት ብሎም ነበር።
ዓለም እየጠበበችን ነው። ሌላ መኖሪያችን ሊሆኑ የሚችሉት ደግሞ በህዋ ላይ ያሉት ዓለማት ናቸው። በህዋ ላይ ሌሎች ስርዓተ ፀሐይን የሚከተሉ መኖራቸውን መመርመሪያ ጊዜው አሁን ነው። በሌሎች ዓለማት ተበትነን መኖር ብቻ ነው እኛን ነው የእኛን ዓለም ህልውና ሊጠብቅ የሚችለው። ሰዎች በዓለማችን መኖር እንዳለባቸው አምናለሁ። ነገር ግን የሰው ልጅ ለሚቀጥሉት ሚሊዮን ዓመታት በዚህ ዓለም ላይ ከኖረ አይተን የማናውቀው ችግር ላይ ነው የምንወድቀው
በማለት ከአንድ ዓመት በፊት ተናግሮ ነበር።
Had much positive to say about motor neuron disease, but it taught me not to pity myself, but to get on with what I still could do.
እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው።
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።
kun radio sagale americati.